የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ነሐሴ 7 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን።
በድሬዳዋ በቺኩንጉንያ ወረርሽኝ የተያዙ ሰዎች ተገኝተዋል።
ወደ አዲስ አበባ ኢፒኤችአይ 10 ሳምፕሎች ተልኮ አራቱ ያው ቺኩንጉንያ ፖዚቲቭ ሆኖ መጥቶልናል። ይሄ ማለት ብዙ ነው።
የድሬዳዋ ጤና ቢሮ ኃላፊ አቶ ፎአድ ከድር ናቸው። ማብራሪያቸውን በሙሉ ዘገባ ይዘን እንመለሳለን።
ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳጅ ስልጠና የሚመለከት ዘገባም አለ።
There was this sense that you know not only were young people not given really any control over
ወጣቶቹ እንኳን ጣፋንታቸው ላይ ሊወስኑ ይቅርና ባለው ተደረረ አሰራር ምክንያት እንደመደበኛ ተማሪ ሆነው ለመማር እንኳን አይችሉም።
ላቲሻ ቤደር የሂውማን ራይትስ ዎች አጥኚ ናቸው። የድርጅቱ አዲስ ሪፖርትና የርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን።
ጀግናው አትሌት ኃይሌ ገብረስላሴ ስራ ላይ እናተኩር ይላል።
በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለው ድህነቱ ገዛል እየለምንን እንግዲህ ምን አይነት ነው ነፃ አሁን ኢትዮጵያ አሁን እኛ ነፃ ወጥተናል።
አብራችሁን ከዘለቃችሁ አዲስ አበባ በወግ ኮፊ ውስጥ ምን እየተደረገ ነው ለሚል ጥያቄ ምላሽ የሚሰጥ የመደብር መሰናዶም ይኖረናል።
ሌሎች ብዙ ቁም ነገሮችንም ከፕሮግራማችን ታገኛላችሁ። ጽዮን ግርማ ፕሮግራሙን በመብራት ከሀብታሙ
ስዩም ጋር አብረናችሁ እንቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
በምዕራብ ጉጂ ዞን ገላና ወረዳ ሽፍቶች ባደረሱት ጥቃት 3 ሰዎች ተገደሉ ሲል የዞኑ የመንግስት ቃል አቀባይ ተናግረዋል። ቃል አቀባዩ አቶ ገበየው ያደታ ለዘጋቢያችን ዮናታን ዘብዴውስ ጥቃቱ እንዴት እንደተፈጸመና የደረሰውን ጉዳት መጠን እንደሚከተለው አስረድተውታል።
ያው የታጠቀ ኃይል ነው ሽፍታ መንገድ እየተጓዙ ያሉ ሰዎች ላይ ጥቃት ያደረሰ። ይሄ እንግዲህ አንድ ሰው ሞተ፣ 3 ሰው ቆስሏል።
ከትላንት በስቲያ ደግሞ ወደ 3 ሰው ተገድሏል የሚል መረጃ አለኝ እና እሱንስ አጣራችሁት?
አዎ፣ እሱም እንደዚህ ነው። ምንም ተመሳሳይ ስለሆነ ከአንድ ቀን ቀደም ብሎ የተከሰተ ቀን እንዲህ 2 ሰው በእንደዚሁ ኃይል ተከስቷል እና ይሄ ነው ተከታታይ ቀን ነው የተከሰተው። የትኛውንም ብሄር የማይወክል ሽፍታ ተግባር መሆኑን ነው እንግዲህ በተጨባጭ ስጋት ቀጠናም ስለነበረ ይህ አይነት ነገር ነው የደረሰው።
በተመሳሳይ በአማሮ ወረዳ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ በነበሩ 6 ሰዎች ላይ በተከፈተ ተኩስ ጉዳት መድረሱም ተሰምቷል። የአማሮ ወረዳ አስተዳደር ቃል አቀባይ አቶ አማራ ክሊሉ ጥቃቱን የከፈቱት በጉጂና ቆሬ ህዝቦች መካከል የሰፈነውን ሰላም ለማፍረስ የሚሹ ወገኖች ናቸው ብለዋል። 4 ሰዎች ቆስለዋል፣ 1 ሰው ሞተዋል ብለዋል።
ባለፈው ሳምንት ቢያንስ 5 ሰው በፍንዳታና በቃጠሎ በተገደለበት በሩሲያው አርካንጀሊክስ የባህር ኃይል የሙከራ ጣቢያ አቅራቢያ አካባቢ የመርዛማ ሬዲየሽን መጠኑ ከፍ ባለ መጠን መጨመሩን የሀገሪቱ የአየር ሁኔታ ክትትል መስሪያ ቤት አስታወቀ። ዛሬ መስሪያ ቤቱ ባወጣው መግለጫ በነጩ ባህር ላይ ባለው መተኮሻ ላይ የተከናወነው ሙከራ አየሩን በመርዛማ የሚሳኤል ነዳጅ ብቻ ሳይሆን ምንነቱ ባልታወቀ ሬዲዮ አክቲቭ ቁስ በክሏል ላሉት ሪፖርቶች ተጨማሪ ማስረጃም ሰጥቷል። ባለፈው ሳምንት ሐሙስ በደረሰው አደጋ ስለሞቱት ሰዎች ቁጥርም ሆነ ስለ ሙከራው ምንነት ከሩሲያ የአካባቢም ሆነ የፌዴራሉ መንግስት ባለስልጣናት አሁንም የሚወጡት መግለጫዎች የተምታቱና አሳሳች መረጃዎች ያሉባቸው ናቸው። የክሬምሊን ዛሬ ለመጀመሪያ ጊዜ ጉዳዩን አስመልክቶ መግለጫ ሰጥቷል። ይሁን እንጂ ሙከራው የተካሄደው አንዳንድ ተንታኞች እንደጠቆሙት በአዲሱ ባለ ኒውክሌር ኃይል ሚሳኤል ላይ መሆን አለመሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ይህ ነው የሚባል አዲስ ማብራሪያ አልሰጡም።
ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ህሙማንን ለማከም ጥቅም ላይ እየዋሉ ካሉት 4 በሙከራ ላይ ያሉ መድኃኒቶች ውስጥ 2ቱን ፍቱንነታቸው በሚገባ መረጋገጡ ተገለጸ። በዚህ ምክንያት በሽታው ለተያዙ ሁሉ ሊሰጡ መሆኑን ተመልክቷል። ሬጂኔሽን ኤቢ 3 እና ኤምኤቢ 114 የተባሉት መድኃኒቶች ያስገኙት ውጤታማነት ሳይንቲስቶቹ መድኃኒቶቹ ላይ የያዙትን ጥናት አቋርጠው ለአንድ ዓመት በዘለቀው ወረርሽኝ ከ1800 በላይ ሰዎች በሞቱባት በኮንጎ ጥቅም ላይ እንዲውል ማድረግ ላይ እንዲያተኩሩ አድርጓል። የኮንጎ የሥነ ሕይወትና ሕክምና ባዮሜዲካል ምርምር ብሔራዊ ተቋም ዳይሬክተር ዣንዣክ ሙዌምቤ ከእንግዲህ ኢቦላ ተይዞ አለመዳን አከተመ፣ አሁን የተገኘው ስኬት ብዙ ሺዎችን ሕይወት ያተርፋል ብለዋል።
አፍሪካ ዴሞክራሲ ተቃዋሚ ሰልፈኞች ዋናውን የመንገደኞች ማስተናገጃ በድጋሚ በመቆጣጠራቸው ከሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ የሚነሱ በረራዎች ዛሬም ለሁለተኛ አከታታይ ቀን ተሰርዘዋል። ተቃዋሚ ሰልፈኞቹ ወደ ውጭ ተጓዥ መንገደኞችን መቀበያው አዳራሽ እንዳይገቡ ዋናውን በር ዘግተው መከልከላቸውን ተከትሎ የአውሮፕላን ጣቢያው ባለስልጣናት የመንገደኛ አገልግሎቶችን በሙሉ አቋርጧል። ህዝቡም ወደ አውሮፕላን ጣቢያው እንዳይሄድ አሳስበዋል። ትላንት ሰኞ በመቶዎች የተቆጠሩ በረራዎች ተሰርዘዋል። አድማ በታኝ ኃይሎች ተቃዋሚዎቹን ለመበተን አስለቃሽ ጋዝ ረጭተዋል። ገዳይ ያልሆኑ ጥይቶችንም ተኩሰዋል። ብዛት ያላቸው ተቃዋሚ ሰልፈኞችም ተጎድተዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በመግቢያችን ላይ በቀዳሚነት ወደ አስተዋወቅናችሁ ዘገባ ነው የምናልፈው። በድሬዳዋ ከተማ ቺኩንጉንያ የተባለ አዲስ ወረርሽኝ መከሰቱን የድሬዳዋ ጤና ቢሮ አስታውቋል። በሽታው ከዚህ በፊት በአፋርና ሶማሌ ክልልም ታይቶ ነበር ተብሏል። እስካሁን ከበሽታው ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውን አዲስ ቸኮል ገልጾልናል። ዝርዝሩን ይዟል።
ቺኩንጉንያ የተባለና ከደንጊ ጋር ተቀራራቢነት ያለው በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊው ዶክተር ፏድ ከድር ያስታወቁ ሲሆን ይህን ያረጋገጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል።
መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ። ወደ አዲስ አበባ ኢፒቻ 10 ሳምፕሎች ተልከው አራቱ ያው ቺኩንጉንያ ፖዘቲቭ ሆኖ መጥቶልናል። ይሄ ማለት ብዙ ነው። እንግዲህ ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት።
እስካሁን ከ3700 በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ሕክምና ማድረጋቸውን ዶክተር ፏድ ገልጸው የበሽታውን ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል።
የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚያ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህም መለየት የሚቻልበት ነው በሽታው። እንግዲህ ብዙ ሰዎች ታመዋል፣ ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታመዋል። ነገር ግን እንደ ተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታመዋል ማለት አይቻልም።
በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፉዋድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑ ቺኩንጉንያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል። በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳ ስራዎች እየተሰራ ነው ተብሏል። የበሽታው ምልክት የታየባቸው ሰዎችን በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ፏድ የመከሩት። ወባ፣ ደንግና ቺኩንጉንያ ሁሉም በትንኝ የሚተላለፉ በመሆናቸው በድሬዳዋ ለሶስት ዓመት የሚያገለግልና ኬሚካል የተነከረ 197,000 አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቱ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተሩ የሚመክሩት። ትንኛዋ ሰዎችን የምትነድፈው ቀንቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ2006 ዓ.ም ሶማሌ ክልል በዶሎ አዶ፣ በያዝነው ዓመት ደግሞ በአፋር ክልል እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬ ዳር ከተማ መከሰቱ ተገልጿል። ቺኩንጉንያ የሚለው ስያሜ በታንዛኒያና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በ2006 ዓ.ም በሀገሪቱ ለመጀመሪያ ጊዜ የደንጊ ወረርሽኝ ተከስቶ የነበረ ሲሆን በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው። በዚህ በሽታም ከ15 ያላነሱ ሰዎች ሕይወታቸውን አጥተው ነበር። ሆኖም የደም ናሙና ወደ ምዕራብ አፍሪካ ተልኮ ሲመረመር ደንጊ መሆኑ መታወቁንና ከዚያን ጊዜ ጀምሮ በድሬዳዋና በሌሎችም የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ነዋሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጊ ወረርሽኝ ገብቷል እየነገር ቢቆይም በተደረገው ምርመራ ግን የቺኩንጉንያ በሽታ ጭምር መሆኑን ማረጋገጡን ነው ጤና ቢሮ ይፋ ያደረገው። ለአሜሪካ ድምጽ ሬዲዮ አዲስ
ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው እያዳመጣችሁ የምትገኙት አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጠና ጋር ለመቀላቀል ተማሪዎችና መምህራንን ገደብ አልባ ለሆነ ጊዜ ያለፍላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ እያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ሪፖርት መንግስቱን ክፉኛ ወቅሷል። ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አሰናድተዋለች።
ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት፣ በስፖርታዊ እንቅስቃሴ፣ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአእምሮአዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የሂዩማን ራይትስ ዎች ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበረሃማዋ ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት 73 የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎችና የሀገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላቲሺያ ቤደር የሂዩማን ራይትስ ዎች አጥኚ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ።
You know, not only were young people not given really any control over
ወጣቶቹ እንኳን አጣፋንታቸው ላይ ሊወስኑ ይቅርና ባለው ወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም።
የቱ ሪፖርት እንደሚያሳየው ብሔራዊ አገልግሎት ከመጀመራቸው በፊት ለአንድ ዓመት በሳዋማ ውስጥ የሚቆዩት ተማሪዎቹ ዓመቱን ሙሉ በወታደራዊ እዝ ስር ሆነው ያጠፏቸው ቀላል ጥፋቶች ድብደባን ጨምሮ የጉልበት ራ እንዲዛሉ። መምህራኖቹ ወጣትነት የሉ ውስጥ ያሉና ተማሪዎቹ በእድሜ ያ ስለሆነ ጉዳዩን በዝሃና ባላየ ስሜት ያልፉታል ይላል። ቲሻያ ቤደ ተማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ።
And whether that's being forced to go to Sawa, being forced in, even if they were lucky enough to make it into further studies into
ተማሪዎቹ ወደ ሳዋ ማሰልጠኛ እንዲሄዱ የተደረጉት ተገደውም ቢሆኑ እንኳን እዛ ከሄዱም በኋላ ትምህርታቸውን ለማጥላት የሚችሉበት እድሉ ቢኖራቸውም በአጠቃላይ በጦር ሰፈር ውስጥ ተቀምጦ እንደ ተማሪ ማሰብ እጅግ ከባድና ሊሆን የማይችል ነገር ነው።
የኤርትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ 12ኛ ክፍልን በሳዋ ወታደራዊ ካምፕ ውስጥ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11000 እስከ 15000 የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው። ዙሪያውን በሾሃማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። በጥናቱ ላይ እንደሰፈረውም ወጣቶቹ ወደ ግዳጅ ካምፑ ላለመሄድ ሲሉ ትምህርታቸውን ከ11ኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎሳ ሳይቀድ በፊት በሚጀምረው ከባድ ልምምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሂዩማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጣት ሳዋ ገሃነም ነው የመጣይ ብለን እንወጣ ሁሉን ነግሮናል ብሏል። የኤርትራ ማስታወቂያ ቶ የገብረመስ ይህንን የሂዩማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ከተባሰሩ አጭጹ ምላሽ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው። ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎቹ ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ላቲሺያ ባየር ለመርጡት አለመጠይቅ የተደረገላቸው አማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል።
We also spoke to people who had been teachers for decades and who had on multiple occasions tried to be discharged.
ለአስርት ዓመታት መምህራን የነበሩ አናግረናል። አገልግሎቱን አቋርጠው ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አደጋሽ መሆኑን ገልጸውልናል። ከማሰልጠኛ ቦታ ለመውጣት በተመጠ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል።
የኤርትራ አንድ ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጣና የማስቀጠል ምንም አይነት ማብራሪያ በምክንያትነት ሊቀርብ እንደማይችል ሂዩማን ራይትስ ዎች ገልጿል። አያይዞ የኤርትራ መንግስት የብሔራዊ አገልግሎት ጊዜ ለመስና ቹ ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸው ሁኔታ እንዲያመቻች ጥሪ አቀርበዋል።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው።
ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው። ሰዎች እዚህ ካፌ እንገናኝ፣ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሀሳቦችን ለመጋራት ከማለም እንደሆነ ይገመታል። በመሀል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ሕይወትን የሚለውጡ ልምዶችን የሚከሉ ናቸው። ንግድና ሀብትን የሚመለከቱ መላዎችንም ይጋራሉ። ሀብታሙ ስዩም ከኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል።
የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው።
ጊዜ የምናቸው ቦታዎች ላይ እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግድግዳ እያየን ነው የምንቆየው እና እንደው እንዲህ አይነት ቦታ መጣ ራሱ እያሸ እያደረ እንደ የተሻለ ነገር የሚያገኝበት በሚል ነው መረው።
በዚህ ሰላማዊ በመሆን ጠሩ የምኞቸውን ጥያ
አቅጣፎች ጀምራፎች ጠ ከሰራ ነብስም ስራችንን ኮምባይን አደ በተጨማሪ ኢቨንት በደንብ እያዘጋጅን ከመሳናሻገር ነገሮችን ለማቅረብ ሞክረዋል።
በቅሎ ቤት ተብሎ በጠራው ስፍራ አካባቢ ይገኝ ቡናና የሚስተት አነስተኛ ስፍራ ነው። በሳምንት ንግድ ጣኔ ሀብትን ጨምጥ ጣኔ ጨምሮ በጎ አሻፌ ብቅ ይወጣሉ።
በረን ደግሞ ወይ በሚል እንቺ የኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ ያለበት እውቀትም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው።
ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ቀለ
ጀርማል ብስል ነገር ያላቦች ሸራሸር በጣም ከፍተኛ ልዩ ነው። ፎርቲንግ ላሽ ከፍተኛ ቶች ያዩ ኢንዱስትሪ ውስጥ ያን በመዛ ኢንዱስትሪ ውስጥ ገባ እንዳጮች ስፔሲፊክ በሆነ መንገኛሉ
ኦግ ኮፊ ትኬት እፍታቸውን የሚያቃምሱ ሰዎችን ዘውቸውን እንዲያግዱ ከማድረግ በዘለለ ጅምር ሀሳቦቻቸው ከፍ ለሚፈልጉ ወጣቶች ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው።
ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው እኛ ስንኖር በተለያዩ ይኖራቸውን የማፍሰያ ቦታ ያጣሰውምርበኋላት
መጽሐፍትን የሚሉ መይታ ካፍ ትልቅ ርምን አለው።
ማያውቁትን አይነት የስራ በተግባር ገፋ ሁኔታ ዴሞንስትሬት ማድረግ ይቻላል። በእንደዚህ አይነት መድረኮች ላይ ማለት ነው ለወጣቶች ያለው ፋይዳ በጣም ከፍተኛ ነው።
ቀዳሚ ጅምራሽ ለምታነሳው ግብረ መስዋዕትና አለብያ የንጅምፍ ማብድ ሆነ
ከዛ ላይ አዲስ አበባ ውስጥ ሊኖረን እንፈልጋለን። ተቻላቅም በየሰፈሮች በየቅራቢያቸው እንዲኖር ነው የምንፈልገው። ወግ ትክክለኛ ወግ የሚደረግበት ካፌ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን
እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን።
ቀጣዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይሌ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመግባት የሰሞኑን ለአሜሪካ ድምጽ ተስሞ የተሰየመ ሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ
ኃይሌ ገብረስላሴ ከመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ፣ ከታዳጊዎቹ እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አቀ ማይልስ ሬከርዶችን ሰባበረ። ለኃይሌ ገብሬ ሩላሊ አሁን በተዘርፎች ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን ጋር እንደሆነ
አንደኛው ስታረጅ አንደኛው ላይ ደግሞ ወጣት ሆነ ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆነን በራስ ምታቷል። በፊት እንደው መጀመሪያ ብቻህን ነበር፣ ከዛም አሰልጣኝ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከ3000 የዘለለ ሰራተኛ ጋር ወይ ንክኪው ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው፣ ለእኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ እንትን እንደውን የምል ራስ ምታት ሳቲስፋክሽን ይሰጣል። ግን ያው ፈልገው የምታቅርታ አንድ እንደ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ መስጋት በጣም ከባድ ቢዝነስ እንዲሆንብኝ ስትል በቃ አሁን ብዙውን ደስ ይለኛል። ለምሳሌ አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ አይደል፣ በቃ ፍትና ባት ወደመ ተቃጠለ ይላል። እዛ ስር ያሉትን ህዝቦች አያስባቸው፣ በዛ ውስጥ እየሰሩ ጀራሚ ባስበው ጉዱ በላይ በቃ እነዚህ በዙ እንታመማለን። እንደ እኔ በእውነት ነጋዴ እነዚህ ኢንቨስተሮች ወይም ደግሞ እንትኖች ሁሉ እንደ እኔ በእውነት ሁላችንም እሽተኞች እየሆኑና አለንም። እኔ ሰው ይረዱኝ ይለኛል። አስቸጋሪ ነገር ነው። እሺ ላይ ምን ሄዳለን እንዳያደርጉ
በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ህንፃ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልብ ህሙማን ህጻናት መርጃ 1,000,000 ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግዱ አድ መንገድ ጀምሯል። በስሙ የተሰየመ ግብረ ሰናይ ድርጅት በቅርቡ ስራ ይጀምራል።
ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ሰርተና ማውንቶፕ እንትን ገንዘብ ለዛ መድበን በትምህርት በተለይ እኛ ሞር መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። አዘ ሴም ታይም እንግዲህ እኔ ብዙ ወዳጆች አሉ በውጭ ሀገር፣ እነሱም ደግሞ እዚህ ለመስራት ይፈልጋሉ። ሰየው ይምጡ። ግን የራሳችንን ያው የውስጥ እንትን እርካታ ለማግኘት ነው። ከሌ ከሌን ለመርዳት ከሌን እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው።
ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ኃይል አይፈልግም።
ሀገር እኮ አሁን ሰው ስለ ነጻነት ያወራል። በቃ ነጻ ምናምን፣ ማን ነው ነጻ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆንነው። በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለን፣ ድህነቱ ገዛን እየልምንን። እንዴት ነው ምን አይነት ነው ነጻ? አሁን ኢትዮጵያ አሁን እኛ ነጻ ወጥተናል። አሁን እኮ ሰውም ያው ነጻነት ሌላ ነው። እንትና ምናምን ገዛ፣ እንትና እኮ የእንትን መሪ ሆነ ምናምን። የእኛ እንደመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ እንትን ዘይት እየሰጡን እኔ ይህንን ነው የማየው። እኔ በጣም ለእኔ ትንሽ ሾኪ ሆነው በጣም በቃ የምደግጥበት ብዙ አለሞች ስለዞርኩኝ ከእንትና እንትና ይሄ መጣለን ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ዞታ አለ እንዴ?
የግብና ድዋንም የሆነው ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል።
በትምህርት ላይ ለምን እንድነው ያልከኝ እንደሆነ ኦፍኮርስ ሰው የሚለወጠው እኮ በትምህርት ዝም ብለህ ብቻ አሳ አትስጠው፣ የአሳ አጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእድና በልመና የትም አይደርስም። ዝም ብለን እኔ የምልህ መንግስትም ህዝብም ሁሉም እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። እዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ እፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጭ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት። የእኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ ስንከፍት የነበረው የዛሬ 19 ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት ነው በዶክተር የተመረቁ ልጆች አሉን፣ በኢንጂኒሪንግ የተመረቁ ልጆች፣ በማስተራቸውን የያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ እርካታ ይሰጠኛል። አት ዘ ሴም ታይም ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። ዞሮ ዞሮ ዋግምራም ላይ ትምህርት ቤት በቃ ስናይ እንዴ እዚህ መማስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው። ወደ 4,000,000 ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም የሚል ከአንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማ ግዳውን አትሌት ኃይለ ገብረስላሴ ነግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዞ እዚሁ አጠናቀናል።
አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስንማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀልን ሞክቤል ሮ ነው።
ቹ የሰመረ ይሁን እያልን ናበታን ዘሪቱ ልብ ትለናለች።
Yeah.